Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደ ወትሮው ታክሲዋ ሞልታለች ብንላችሁ ደስ ባለን ነበር። ዛሬ በጣም የቴክኒክና የኢንተርኔት ችግር ላይ ነን ያለ ነው፣ ግን ለእናንተ መረጃዎችን ዛሬ ኢትዮጵያ ውስጥ የተከናወኑ ሁኔታዎችን እንደዚሁም ደግሞ ወጣቶችን የሚመለከቱ መረጃዎችን እናደርሳለን። ሙዚቃዎችም ይዘን አብረናችሁ እናመሻለን። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። እንግዲህ የሰራልንን ሁሉ ይዘን ለእናንተ ቀርበናል።
አዎ እንግዶች አሉን። አስቀድመን ያሰናዳናቸው ዘገባዎች ይኖሩናል። በተለይ በኢትዮጵያ ውስጥ የግብረሰናይ ስራ የሚሰሩ ወጣቶችን፣ የታወቁ ሰዎችን እንደዚሁም ሌሎች ዘገባዎችን አካተን አብረናችሁ እናመሻለን። አብራችሁን ቆዩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። አዲስ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምንም አይነት የጥቅም ግጭት ሳይፈጠር በፕሬዚዳንትነት ስራዬ ላይ ለማተኮር ራሴን ከግል የንግድ ተቋማት ስራዎች ሙሉ ለሙሉ አወጣለሁ ሲሉ አስታወቁ። ትራምፕ በመላዋ ዩናይትድ ስቴትስና በዓለም ዙሪያ ኩባንያቸው ንብረቶች ያሉት በመሆኑ እንዴት ሊሆን ነው ከሚለው ከተመረጡበት ጊዜ አንስቶ ቁልፍ ጥያቄ ሆኖ ቆይቷል። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ 15 ከሁለት ሳምንት በኋላ በውሳኔያቸው ዙሪያ የሚያብራሩ መሆኑን በትዊተር ማስታወሻ ለቀዋል። በሌላ ዜና የቀድሞ የጎልድማን ሳክስ ዋና ስራ አስኪያጅ ስቲቨን ሙንቺኒ ለገንዘብ ሚኒስተርነት የታጩ ሲሆን ባለብዙ ቢሊዮን ዶላር ቱጃሩን ዊልበር ሮስን ደግሞ ለንግድ ሚኒስተርነት መርጠዋቸዋል። የዩናይትድ ስቴትሷ ኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰው ጥቃት የእኛ ጥፋት አይደለም፣ ሆኖም ግን ማህበረሰባችን በዚያ ጥቃት ሰበብ ለጉዳት ይጋለጣል ብለን እንፈራለን ሲሉ ኮሎምበስ ኦሃዮ ያሉ የሶማሌ ማህበረሰብ መሪዎች ስጋታቸውን ገለጹ። አብዱልራዛቅ እሊ እርታን የተባለው የ18 ዓመት ዕድሜ ያለው ሶማሊያዊ ስደተኛ ሰኞ ዕለት በዩኒቨርሲቲው ሰዎች በቆሙበት በላያቸው ላይ መኪናውን እየነዳ ከገጫቸው በኋላ ወርዶ በስለት ወግቷል። ከዚያም በፖሊስ ጥይት ተመቶ ተገድሏል። እንደ አውሮፓውያን አቆጣጠር በ2007 ዓ.ም ከቤተሰቡ ጋር ከሶማሊያ ከተሰደደ በኋላ 2 ዓመት ፓኪስታን ኖሮ ወዲህ ወደ ዩናይትድ ስቴትስ የመጣ መሆኑም ተገልጿል። የኦሃዮ የሶማሌዎች ማህበር ስራ አስኪያጅ አሳን ኦማር አጥቂው ምን እንዳነሳሳው ወዲያው ማወቅ አልተቻለም፣ ነገር ግን መገናኛ ብዙሃን ሶማሌዎች ሁሉም መጥፎ እንደሆኑ አድርገው ያቀርቡናል ሲሉ አማረዋል። ሚዲያው ጥቃቱን እንደ ማህበረሰብ የፈጸመው ነው ይመስለኛል፣ ከኛ ጋር ማያያዙን እየሰማን ከመጀመሪያ ቀን ዝም አልን፣ አሁን ግን ወጥተን ስለ ጥቃቱ የሚሰማንን ከኛ ከልጆቹ ጋር ልጆቻቸው አብሮ የሚማሩ ጎረቤቶቻችን፣ ለስራ ባልደረቦቻችንና ለሌሎችም በስራ ለምናገኛቸው ሰዎች ይህ ድርጊት የኛ ጥፋቱ አለመሆኑን ተናግረን ማሳመን አለብን ብለን ተነስተናል ይላል ሀሰን የተባለ ሶማሊያዊ። በቅርቡ በሞት የተለዩት የኩባ መሪ ፊደል ካስትሮ አመድ ዛሬ ረቡዕ ደሴቲቱን የማቋረጥ ጉዞ ስነ ስርዓት ጀምሯል። ፊደል ካስትሮ ባለፈው አርብ ሌሊት በ90 ዓመታቸው ማረፋቸው ይታወቃል። አንዳንዶቹ ለድሆች የቆሙ በማለት የሚያወድሷቸውና ሌሎች ደግሞ የኩባን ኢኮኖሚ ያደቀቀ የሰብአዊ መብቶችን የገሰሰ አምባገነን ሲሉ የሚገልጿቸው ካስትሮ በተናዘዙት መሰረት አስክሬናቸው ተቃጥሏል። ኩባውያንም የ90 ቀናት ብሔራዊ ሀዘን ጀምረዋል። የሀዘን ስነ ስርዓቱ እንደ አውሮፓውያን አቆጣጠር በ1953 ዓ.ም ካስትሮ የኩባን አብዮት የጀመሩት ሳኒጎ ዲ ኩባ ሰኞ ዕለት መጀመሩ ይታወቃል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሀቫና ይነሳና እንደ አውሮፓውያን አቆጣጠር በ1959 ዓ.ም የሽምቅ ውጊያ ወደ ጀመሩበት ሲራ ማካስትራ ተራሮች ያመራል። የካስትሮን ቅርስ ተከትሎ የሚደረገው የክብር ጉዞ ከሀቫና ይነሳና ሲራ ከደረሰ በኋላ በብዙ ሺዎች የሚቆጠሩ አድናቂዎችና ደጋፊዎች ትላንት ሀቫና አብዮት አደባባይ በመገኘት ስንብት አድርገዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እንለፍ። የቀድሞ ወይም የጥንት አውሮፕላኖች በአስር የአፍሪካ ሀገሮች ሰማይ ላይ የበረራ ውድድር ለማካሄድ እሁድ ዕለት ኬንያ አርፈው እንደነበረ ታስታውሳላችሁ። ከደቡብ አፍሪካ የተነሱት ጥንታዊ አውሮፕላኖች የሚደረገው የበረራ ውድድር ዋና ዓላማ ለተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ፣ ለብሔራዊ የአዋፋት የዱር እንስሳት ጥበቃ እንደዚሁም ዘርን በመዝራት ደንን መልሶ በማልማት ላይ ለሚገኘው ቡድን የገንዘብ እርዳታ ለማሰባሰብ ነበር። የዚህ ገቢ ማሰባሰቢያ ውድድር ላይ ከተሳተፉት መካከል 20ዎቹ አውሮፕላን አብራሪዎች የበረራ እክል ገጥሟቸው ነበር። ወደ ኬንያ በሚያደርጉት በረራ ወቅት በኢትዮጵያ ባልተፈቀደ የበረራ ክልል ውስጥ በስህተት በመግባታቸው በኢትዮጵያ መንግስት ለሁለት ቀናት ተይዘውም ነበር። ማንነታቸው ከተጣራ በኋላ ግን በእቅዳቸው መሰረት ኬንያ አርፈዋል። መሐመድ ይሱፍ ከናይሮቢ የላከውን ዘገባ መስታወት አድርገው ታቀርበዋለች።
ጉዞ በሰማይ ቢሆንም ምድራዊ ራዕይም ነበረው። የዱር እንስሳት ጥበቃን በተመለከተ መረጃን በአፍሪካ ማዳረስና ለጥበቃው የሚውል ገንዘብን ማሰባሰብ። አዳም ማትሪስ በኬንያ ብሔራዊ የዱር እንስሳት መጠለያ ካረፉት 20 አብራሪዎች መካከል አንዱ ነው።
Very privileged and happy that I can be that, and hopefully we'll have more of those kind of events that we can make sure that it's aware for the wildlife and the parks and
እኔ በዚህ ዝግጅት ላይ በመካፈሌ በጣም ደስተኛ ነኝ። ተጠቃሚ ከሆኑት መካከልም አንዱ ነኝ። ከዚህ በኋላ እንደዚህ አይነት የገቢ ማሰባሰቢያ ዝግጅቶች ይዘጋጃሉ የሚል ተስፋ አለኝ። ስለ ዱር እንስሳት እንደዚሁም ስለ ዱር የሚዳረሰው መረጃም ለወደፊት ለውጥ ያመጣል የሚል ተስፋ አለኝ።
የዚህ ዝግጅት ዋነኛ ስፖንሰር የብሔራዊ አዋፋት ደህንነት ጥበቃ ወይም በርድ ላይፍ ኢንተርናሽናል ሲሆን ቮልቸር ወይም ጭልፊት በመባል የሚታወቀው የወፍ ዝርያ ቁጥር በአፍሪካ መመናመኑን በማስመልከት መረጃን ለማዳረስ ከፍተኛ ጥረት ለማድረግ ነው ዝግጅቱ የተዘጋጀው። የአፍሪካው የጥንታዊ ወይም የቀደሙ ትናንሽ አውሮፕላኖች ውድድር ከሁለት ሳምንታት በፊት በግሪክ በመትገኝ ክሪት በተባለችው ደሴት ነበር የተጀመረው። 40 የሚሆኑት በበረራው የተሳተፉት ሰራተኞች በኢትዮጵያ ለበረራ ክልል ባልተፈቀደ ርቀት ላይ ሲበሩ በመገኘታቸው ማንነታቸው እስኪጣራ ድረስ ለሁለት ቀናት ተይዘው ቆይተው ነበር። በውድድሩ ላይ የተሳተፉ አብራሪዎች ኬንያ ሲደርሱ በአየር ላይ ባደረጉት ትዕይንት ከታዳሚው ከፍተኛ አድናቆትን ማግኝተው ነበር። ከዝግጅቱ አስተባባሪዎች መካከል ሪዝዋን ቨርጂ እንዳሉት በ20ኛው ክፍለ ለዘመን አጋማሽ ላይ የተሰሩት እነዚህ ጥንታዊ ትናንሽ አውሮፕላኖችን ለመመልከትና የሚያሰሙትን ድምጽ ለመስማት ወደ ኬንያ የሚመጡ ጎብኚዎችን ቁጥር ከፍ እንዲል አድርጓል በማለት ተናግረዋል።
We were trying to create an opportunity to showcase Kenya's tourism, and to do that you can see the crowds that have turned up. What this will take is take the story to the world. We want Kenya to be seen as a star destination. We want people to
በኬንያ የቱሪስት መስህብ የሆኑትን ቦታዎች ለዓለም አቀፍ ጎብኚዎች እንደማሳያ ነበር ይህን ዝግጅት ያሰናዳ ነው። እንደምትመለከቱት ለማየት የታደመው ህዝብ ከፍተኛ ነው። እንግዲህ ይህ ሁሉ ተመልካች ለዓለም የተመለከቱትን ያደርሱልናል። ኬንያ ታላቋ የጎብኚ ማዕከል እንድትሆን ነው ፍላጎታችን። ሰዎች ወደ ኬንያ ለመጎብኘት እንዲመጡ እንፈልጋለን።
ጥንታዊ አውሮፕላኖችን በማብራት ላይ የሚገኙት የበረራ ሰራተኞች እስካሁን 5 ሀገሮችን ዞረዋል። ተጨማሪ 5 ሀገሮችን ካካለሉ በኋላ በታህሳስ 17 የመጨረሻ ማረፊያቸው ኬፕ ታውን ይሆናል።
If you come around, hey, I'll make a more day. I bridges pumping that gas. Democracy, yeah, I got more records,
yeah, you KGB,
so
no funny business,
you already are,
you already are.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ቪኦኤ ዝግጅታችን ይቀጥላል። አስቀድመን ያሰማናችሁ ዘገባ ላይ እስኪ አስተያየቶቻችሁን እናንተም ስጡን። በፌስቡክ ዛሬ በቀጥታ ባኖርም ግን ሆርናት ቪኦኤ አማሃሪክ ላይ አስተያየቶቻችሁን ልትሰጡን ትችላላችሁ። እንደዚሁም ደግሞ በኢሜይል ቪኦኤ አማሃሪክ horn@voenews.com ላይ ታገኙናላችሁ። እንግዲህ አስቀድመን ስንነጋገር የነበረው እነዚህ ጥንታዊ አውሮፕላኖችን በተመለከተ እስኪ እኛም እዚህ ስቱዲዮ እንወያይበት። የመገናኛ ብዙሃን እንዴት ነበረ የዘገቡት ሁኔታውን? በተለይ በማህበረሰብ ድረገጽ ነው። እዚህ ባልደረቦቼ ጽዮንና መስታወት አሉ። ጽዮን፣ ባንቺ ልጀምር። የማህበረሰብ መገናኛ ብዙሃን እሁድ ዕለት ምን ሲሉ ነበር?
እንግዲህ ማህበረሰብ መገናኛ ብዙሃን ላይ በተለይ ደግሞ ፌስቡክ ላይ የኢትዮጵያ የሲቪል አቪዬሽን የነዚህን 20 አውሮፕላን ይዣለሁ ካለ በኋላ በጣም የተለያዩ አስተያየቶች ሲሰጡ ነበረ። አብዛኞቹ አስተያየቶች ከቀልድ ጋር የተያያዙ ነበሩ። መጀመሪያ 20 አውሮፕላንን እንዴት ያለ ባልተፈቀደ የበረራ ክልል ውስጥ ሊገቡ ቻሉ? 20 አውሮፕላን ሲገቡ ሳይፈቀድ ነው ወይ? በክልሉ ላይ ማረፍ ሳያስፈቅዱ ነው ወይ ሊገቡ የቻሉት? ይሄን ያህልስ አውሮፕላን ምን ሊያረግ ሄደ የሚለው በጣም አጠያያቂና አነጋጋሪ ሆኖ ነበር። እንደዛ አይነት አስተያየት ሲሰጡ ነው የነበረው። ግን አሁንም ድረስ ይሄ ጥያቄ እኔም ጋር አለ። እንዴት እነዚህ ለልምምድም ቢሆን የአንድን አገር አየር ክልል ሳያስፈቅዱ እንዴት ጥሰው ገቡ የሚለው አሁንም ድረስ አጠያያቂ ነው።
ከናይሮቢ ደግሞ የመሐመድ ዩሱፍን ዘገባ ተከታተልሻል መስታወት። የመገናኛ ብዙሃኖች ደግሞ ዘገባ ሲያቀርቡ ነበር። አሁን ጽዮን ያለችው አንድ ነገር አለ። እንዴት ገቡ የሚለው ጥያቄ እንዳለ ሆኖ ግን ሌሎች የአፍሪካ ሀገሮችንም ሳያስፈቅዱ ነበረ ሲያልፉ የነበሩት። 10 የአፍሪካ ሀገሮች ነው ሊሄዱ ተጠብቆ የነበረው። ኢትዮጵያ አየር ክልል ውስጥ በገቡ ጊዜ ግን ፈቃድ የላችሁም ብለው አወርደዋቸዋል። የዓለም አቀፍ የመገናኛ ብዙሃን ዘገባዎችን የተከታተልሽው ካለ ምን ነበረ የነሱ ዘገባ?
ማለት አላማው የዚህ የበረራ አላማ ወይም የአየር ላይ ውድድር የበረራ ውድድር አላማ ቅድም እንደተነገረው በአፍሪካ ያሉትን እንስሳቶችና ደኑን ለማበርታት ወይም ለማበልጸግ ምሳሌ ሰዎች ገንዘብ ለማሰባሰብ ነው። ይህ አላማ በጎ ሆኖ ሳለ ግን ያለ ፈቃድ በየሀገሮች ላይ ለመብረር በተለይ ደግሞ በኢትዮጵያ ላይ መብረራቸውና የኢትዮጵያም ደግሞ እነሱን ለሁለት ቀን ማንነታቸው እስኪጣራ ማቆየቷ በመገናኛ ማለት በጋዜጠኞች ዘንድ የነበረው ሁኔታ ትንሽ ቅሬታም ያለው ይመስል ነበረ። ማለት
የእንግሊዝ የመገናኛ ብዙሃኖችን ሳይ ነበረ ጋርዲያን አዘጋገቡ እንደዚህ አይነት በጎ ስራ የሚሰሩ እና ደግሞ ተወዳዳሪዎች በኢትዮጵያ አየር ክልል ውስጥ ገብተው እንዲወርዱ መደረጋቸው
በጎ ምንም አይነት በጎ ነገር ቢሰሩ ያለ ፈቃድ በማንም የበረራ ዞን ላይ የመብረር ፈቃድ ሳይኖር መብረሩ ትክክለኛ አለመሆኑ መቼም ብዙ ሰው የሚስማማበት ሆኖ ነው የተገኘው። ግን አንዳንድ ጋዜጠኞች ያው ጥሩ ኢትዮጵያ መያዟና ለሁለት ቀን ከጉዞና ከውድድሩ እነሱን ማዘግየቷ እንደ ጥፋት አይነት አድርገው የዘገቡበት ሁኔታ ነበር።
እናንተም እስኪ አስተያየቶቻችሁን horn@voanews.com ላይ ላኩልን። በእርግጥ የዓለም አቀፍ የሲቪል አቪዬሽን ህጎች አሉ። በዛ መሰረት የተፈጸመ ነገር ነው። ለማንኛውም ወደፊት ተስተካክሎ ጉዞም ሳይስተጓጎል ፈቃድ ማውጥተው የሚንቀሳቀሱበት ይሆናል የሚል ተስፋ አለን። የምትከታተሉት ጋቢና ቪኦኤ።
መሰረት የበጎ አድራጎት ድርጅት ህጻናትና ሴቶችን ለመደገፍ የተቋቋመ ሀገር በቀል ድርጅት መሆኑን የድርጅቱ መስራች ይናገራሉ። ተደፍረው ከአላማቸው የተስተጓጎሉ ሴቶችን ለመርዳትና ወደ አላማቸው ለመመለስ ወላጆቻቸውን ላጡ ህጻናት የጤናና የትምህርት ድጋፍ ለማድረግ የዛሬ 5 ዓመት የድርጅቱ መስራች ባወጡት 100,000 ብር የተቋቋመ ድርጅት ነው። የድርጅቱ መስራች ወይዘሮ መሰረት በድርጅታቸው ስር የሚረዱ ሴቶችንና ህጻናትን መደገፊያ የሚሆን ገቢ ለማሰባሰብ ዩናይትድ ስቴትስ መጥተዋል። ጽዮን ግርማ አነጋግራቸዋለች። ድርጅቱ አከናውኖታል ያሉትን ተግባራት ከማምራራት ይጀምራሉ።
የዛሬ 5 ዓመት ስንጀምር 50 ህጻናትን አንድ ወረዳ ላይ ብቻ እና 25 ሴቶችን ነበር። አሁን ግን አዲስ አበባ ብቻ ከ680 በላይ ህጻናትን ድጋፍና እንክብካቤ እናደርጋለን። 440 ሴቶችን ደግሞ እንደዚሁ የሞራል ጥገና ፕሮግራም አዘጋጅተን ስልጠናዎችን ሰጥተን መነሻ ካፒታሎችን እየሰጠን ወደ ስራ እንዲመለሱ አድርገናል። ከዚህ በተጨማሪ ደግሞ 15,000 የገጠር ህጻናትን በየአመቱ 1,000 ለአንድ ልጅ የሚል ፕሮግራም አዘጋጅተን ከእያንዳንዱ ወገኖቻቸው የትምህርት መሳሪያዎች በመሰብሰብ አሉበት ድረስ እየሄድን ያንን የትምህርት መሳሪያዎች ድጋፍ እናደርጋለን። ከዚህ በተጨማሪ ደግሞ ሴቶችና ህጻናትን በቀጥታ ወይም በተዘዋዋሪ ድጋፍ ሊያደርጉ የሚችሉ ፕሮግራሞች፣ ለምሳሌ ውሃ የምንጭ ውሃ በማጎልበት 5,000 ያህል የጉለሌ ክፍለ ከተማ ሰዎች ውሃ እንዲያገኙ አድርገናል። እዚህ ወደ አሜሪካ የተመጣበት አላማ ውጭ ያሉ ኢትዮጵያውያን ስለ ሀገራቸውና ስለ ወገኖቻቸው ይጨነቃሉ፣ ያስባሉና እነሱ ደግሞ የተለያዩ አማራጮች በማድረግ ልጆች ስፖንሰር እንዲያደርጉ፣ ሴቶችን እንዲደግፉ ወይም ደግሞ ትምህርት ላይና ጤና ላይ እንዲሳተፉ ለማድረግ ነው እንግዲህ የመጣ ነው።
ድርጅታችሁ የበጎ አድራጎት ስራ ሲሰራ ከዚህ በፊት በምን አይነት በጀት ነበር የሚንቀሳቀሰው? ገቢውን ከየት እያመጣ ነበር እነዚህን እርዳታ የሚያደርገው?
እንግዲህ ይሄ ድርጅት ሲመሰረት ከአመሰራረቱ ጀምሮ ምንድን ነው ቋሚ የሆነ ለውጥ ማምጣት ነው በሴቶችና በህጻናት ህይወት ዙሪያ አላማ አድርጎ የተነሳው የጀነራል አሰምብሊ አባሎች ራሳቸው ተደጋፊ አባል ነው የምንላቸው ቤኔፊሻሪዎቻችን እነሱ እንኳን እንዲያዋጡ ማድረግ ነው። ከዚህ በተጨማሪ ደግሞ ወጣት የበጎ ፈቃድ አገልጋዮችን በመመልመል የተለያዩ ስራዎችን እንዲሰሩ እናደርጋለን።
ለምሳሌ ምን ይሰራሉ?
ለምሳሌ ጫማ በመጥረግ ገንዘብ ያሰባስባሉ። አሁን ይሄ 1,000 ለአንድ ልጅ የምንለውን ፕሮግራም ስንሰራ የመጀመሪያው ፕሮግራም የሚጀምረው የማትሪክ ልጆች ማትሪክ ተፈትነው ሲወጡ የተቀረጸ እርሳሳቸውን መሰብሰብ ነው። እነዚህ አይነት ትንንሽ የሚመስሉ ግን ብዙ ድጋፍ ለሌላው ትርፍ የሆነ ግን ለሌሎች ደግሞ የሚጠቅም ነገርን መስራት ነው። ሌላው ደግሞ ሰርግ፣ ልደት ወይም ሌላ ያላቸውን ሰዎች ከኛ ልጆች ጋር እንዲያውሉ በማድረግ ሰርቪስ ላይ ትኩረት ያደረገ ስራ መስራት ነው።
እነዚህን ችግርተኛ ተማሪዎች ሴቶች እንዴት ነው የምታገኟቸው?
የፕሮጀክት አግሪመንት ከአዲስ አበባ ከተማ ጋር ተፈራርመናል። በተፈራረምንባቸው ወረዳዎችና ቀበሌዎች የምርጫ መስፈርቶቻችንን እየላክን ሰዎች በዛ ተመልምለው እንዲመጡ እናደርጋለን። ብዙ የበጎ ፈቃድ አገልጋዮችን ስለምናሳተፍ ቤት ለቤት ድረስ ተሄዶ ያ ነገር እውነት መሆኑን እናጠራለን። ብዙ ጊዜ ያው በተለይ እኛ የምንሰራበት ቂርቆስ ክፍለ ከተማ አካባቢ ስለሆነ ለችግሩ እጅግ ሰለባ የሆኑ ብዙ ወገኖቻችን አሉና ብዙም እንደዚህ አይነት ችግር አያጋጥመንም። ግን
ለምሳሌ እንደዚህ ስትሰሩ እጅግ በድህነት ውስጥ ያሉ መኖሪያ አቃታቸው ሰዎች ይኖራሉና እንደው በጣም ልባችሁን የነካ የችግሩ መጠን በጣም ጥልቅ ነው የምትሏቸው ምን አይነት ሰዎችን ነው?
ገጠርም የምንሄደው ይሄን ነገር ምን ያህል ከገጠርና ከከተማ የትኛው ነው የከፋ ችግር ያለበት የምንለው ነው። በእውነት ነው የምልሽ፣ ግን አዲስ አበባ ውስጥ ያለውን ችግር ያህል ገጠር ውስጥ የለም። ገጠር ውስጥ አንዲት ሴት የአቶ ከሌ ልጅ ነች ወይም የአቶ ከሌ ሚስት ነች። እዚህ ግን ማንነቱ አይታወቅም። ሰዎች በእንረዳለን በምንደግፋለን ወይ ትምህርት ቤት እናስገባለን ሰበብ ነው ወደ ከተማ የሚያመጧቸው። ከመጡበት ቀን ጀምሮ እስከሚሞቱበት ቀን ድረስ ብዙ አይነት በደሎች ይበደላሉ። ያ በደል ደግሞ በጣም ስር የሰደደ ከመሆኑ የተነሳ ለልጆቻቸውም ልክ እንደ በሽታ ይተላለፋል። ለምሳሌ እኔ አንድ በጣም የሚዘገንን ነገር ካጋጠመኝ ብነግርሽ፣ አንድ ቤት ውስጥ አያት ልጅ የልጅ ልጅ ሴተኛ አዳሪነት ስራ ይሰራሉ። ይሄ እንግዲህ ትልቅ እጅግ የከፋ የሞራል ዝቅጠትና የከፋ የድህነት ማመላከቻ ነው።
እነዚህን ነገሮች በእናንተ ድርጅት ውስጥ በተደረገ እርዳታ የቀየራችሁት ነገር ያመጣችሁት ለውጥ አለ?
አንድ ታሪክ ነግርሽ ደስ ይለኛል። አንዲት አማኑኤል ሆስፒታል የሶሻል ሰራተኛ የእኛን ድርጅት በሬዲዮ ሰምታ መጣች። አንዲት ልጅ ይዛ በጣም የተጎዳች ነች፣ የከሳች ነች፣ በጣም ብዙ መከራ እንዳሳለፈች ምንም ማንም ሳይነግርሽ ከፊቷ ላይ ታነቢያለሽ። እና ምን እንደሆነች ጠየኳት። ስጠይቃት አላማጣ የሚባል ገጠር ውስጥ ነው ያደጉት። አራት ናቸው ቤተሰቦቿ የወለዱት። የመጀመሪያ ልጃቸው ግን በጣም ጎበዝ ልጅ ስለነበር እንጨት እየሸጠ ዩኒቨርሲቲ ተምሮ ተመረቀ። ከሶስት ወር በኋላ በወባ ሞተ። ያ ነገር ግን ለልጅቷ ከምትችለው በላይ ሆኖባት አይምሯን በጣም ጎድቷት ሆስፒታል ተኝታ ነበር ለረጅም ጊዜ። እና ልጅቷ ደግሞ ማትሪክ አልፋለች። ከትንሽ ጊዜ የምክር አገልግሎት በኋላ ምን እንደምትፈልግ ስንጠይቃት ያቺ ልጅ ትምህርቷን መቀጠል ነው የምትፈልገው። ስለዚህ ስኮላር ፈልገን ኮሌጅ ውስጥ ትምህርት አስገባናት። ትንንሽ ፎኬት መኒዎች መስጠት ጀመርን። እንድትሳተፍ ከኛ ጋር እንድትውል ከኛ ጋር ሁሉን ነገር እንድታረግ ማድረግ ጀመርን። ያ ነገር ምን ለውጥ አስከተለ? ልጅቷን በማዕረግ ተመርቃ እዛው ድርጅት የሂሳብ ሰራተኛ ሆና ተቀጠረች። ሌላው በጣም ደስ የሚለኝ ነገር ሁለት ወንድሞቿን እያስተማረች ነው። እና አንዳንድ ጊዜ በቃ መቼም ሊነሱ የማይችሉ ችግሮች ወይም ደግሞ የጉዳት መጠኖች ሁሉ በትንሽ ድጋፍ ይነሳሉ እና እንደዚህ አይነት ትልልቅ ለውጦች አሉ።
ከዚህ በፊት እንደዚህ አይነት የውጭ ሀገር የገንዘብ የገቢ ማሰባሰቢያ ለማድረግ ተንቀሳቅሳችሁ ነበር?
ከስምንት ወር በፊት ሜይ ላይ አትላንታ ሄደን ነበር።
ድርጅታችሁ እንግዲህ ብዙ ጊዜ ሰዎች ሲረዱ ሁልጊዜም ጥያቄ ያነሳሉ፣ ድርጅቱ ምን ያህል ታማኝ ነው፣ ጣነውን ገንዘብ በተፈለገው ተግባር ላይ ውሏል ወይ የሚሉ ጥያቄዎች ይነሳሉ ከእርዳታ ስራዎች ጋር በተያያዘ። እና የእናንተ ድርጅት በዚህ መልኩ እንደው ምን ያህል ነው ታማኝነቱ?
ይህንን ነው እንግዲህ እኔ በደንብ አድርጌ መግለጽ የምፈልገውና መቶ በመቶ ታማኝ ነው ልል በቃ አፌን ሞልቼ ይችላል። ምክንያቱም አምስት አመት ሙሉ ስንሰራ የኦዲት ሪፖርቶቻችን መንግስት የሚፈቅደው 70/30 የሚል ህግ አለው። ማንኛውም ሰው ከመንግስትም ቢመጣ በግሉም ወይም በድርጅትም ቢመጣ የእኛን ፋይናንሻል ነገሮችና የእኛን አሰራር ማየትና ማወቅ ይችላል። ሌላው ደግሞ አንድ ብርም የሰጠ አንድ ሚሊዮንም የሰጠ ሰው እኩል ነው ሪፖርት የሚደረግለት።
ቬጋስ ነበራችሁ? አሁን ሌሎች ከተማዎች ላይ ያሏችሁ እንደዚህ አይነት ፕሮግራም ትሰሩበት?
ካሊፎርኒያ ለአንድ የፈንድሬዚንግ ሀበሻ ሬስቶራንት የሚባል እዛ ላይም አለን። እንግዲህ ዲሲም ይኖረናል፣ አትላንታም አለን፣ ሌሎችም ቦታዎች አሉ።
የገቢ ማሰባሰቢያ ስራ ትሰራላችሁ? እሺ፣ በጣም ነው የማመሰግነው ወይዘሮ መሰረት፣ እግዜር ይስጥልን ለነበረን ቆይታ።
እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልን። በጣም አመሰግናለሁ።
I'm your son, I'm your son, I'm your son, I'm your son, I'm your son. اي حلالين كساب سفون الدين في الشخطاب سعرهم برعاي سعر نتقمي
የምትከታተሉት ጋቢና ቪኦኤ ነው። ጉዟችን ይቀጥላል። ምክንያቱ ውስብስብ የሆነ የአይምሮ ጠባሳ በህክምና በርግጥ ይሄ ህክምና አገልግሎት ይሻል። በሰውነት ላይ የደረሰ አነስተኛ ጠባሳ ግን የንቅሳት ጥበበኛን ማሳያ ሆኗል። ማርቲን ሲክረስት የዘገበውን መስታወት አረጋው ታቀርባለች።
ኢየሩሳሌም በሚገኘው ታሪካዊ ሙዚየም ለእይታ ከተቀመጡት እድሜ ጠገብ ቁሳቁሶች ጀርባ አንድ የእስራኤል የቀድሞ ወታደር በባህላዊ የቀድሞ ማስዋቢያ የንቅሳት ምስሎች ሰውነቱን ያስዋበ ነው። የንቅሳት ጥበብን ለማሳየት ሳይሆን ንቅሳትን ለሚሻ ሁሉ የተዘጋጀ ነው። ይህ በሰውነት ላይ የሚከተበው የንቅሳት ጥበብ በውትድርና ሜዳ ለነበሩና ጦርነቱ በሰውነታቸው ላይ ጥሎ ያለፈውን ጠባሳ ለመሸፈን በሚል የተጀመረ ነው። ግሬግ ደርሽዊትስ የንቅሳት ጥበበኞች ለእስራኤል የተባለውን ፕሮጀክት ያስተባብራል።
And by tattooing over those scars, what we're doing is hoping to erase as much as possible of that painful memory.
በነዚህ ጠባሳዎች ላይ የተለያዩ ምስሎችን በመንቀስ የዛን ሰው የጦር ሜዳ አስከፊቱ ውስታዎች ሁሉ ለማደብዘዝ እንሞክራለን።
ይህ የቀድሞ ወታደር በጦር ሜዳ ትግል ላይ ጥይት ያረፈበትን የሰውነቱን ጠባሳ በሚበሩ ወፎች ምስል ንቅሳት እንዲሸፈንለት ፈልጎ ነው ወደ ሙዚየሙ የመጣው።
The fact that we're able to give him a tattoo that kind of can help with closure, can help with their post-traumatic trauma.
እንደውነቱ ከሆነ የሚፈልገውን የንቅሳት ምስል እኛ ሰውነቱ ላይ ማስቀመጥ እንችላለን። በዚህም አእምሮ ውስጥ የተቀረጸውን አስከፊ ትውስታ ለማጥፋት አንድ ተሳትፎ ይኖረናል ማለት ነው። ይህ ደግሞ ለኛ ትልቁ ስኬታችን ነው። ያለፈን ያሰቡ የሚጨነቁ ሰዎችን መርዳት ደግሞ የተነሳንበት ዋነኛው አላማችን ነው።
ሉክ ዋስማን የንቅሳት ጥበበኞች ለእስራኤል በተባለው ፕሮጀክት ውስጥ ይሳተፋል። በጦርነት ወቅት የሰውነት ጉዳት የደረሰባቸው የቀድሞ ወታደሮች ጠባሳቸውን እየተመለከቱ በጭንቀት ቀሪ ህይወታቸውን እንዳይገፉ ለመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል።
ፍቅር እንደ ኪራ
ቆንጆ ሙዚቃ ነው። ስራፌል ይጋብዝከን
ቶሎ ብለን እንጣለትና እንግዲህ ሙዚቃውን እንዲጋብዘን በፌስቡክ አትቪያ ማህሪክ ላይ ሁልጊዜም ታገኙናላችሁ። #ጋቢናቪውን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ አመሸነው እኔ መስታወት አራጋው
እና ሄኖክ ሰማግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
Can I atam bet el calte mare fikri be kanyal mechi balne bere